የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን በቅድሚያ እንደምንሰምታችኋል ይላል የከበረ ሰላምታችን እናስቀድማለን። የዛሬ የግንቦት 10 2006 ወይም እንደ አውሮፓ አቆጣጠር ማይ 18 2014 የኢትዮጵያ አንድነት ሬዲዮ ስርጭት እንደተለመደው የተለያዩ ፕሮግራሞችን አካተን ቀርበናል። በቅድሚያ የተለመደው በየ15 ቀናት እየተዘጋጀ የሚቀርበው ከመጽሐፍት ማህደር ይቀርባል። በመቀጠልም አማራው ለታሪካዊ ጠላቶቹ ከእንግዲህ በቃችሁ ማለት ካለበት ደረጃ ላይ ደርሷል በሚል ሞረሽ ወገኔ የአማራ ድርጅት ያወጣውን መግለጫ እናስደምጣለን። ከዚያም የሳምንቱ ዋና ዋና ዜናዎች ከተነበቡ በኋላ የተለመደውን የሬዲዮውን ሳምንታዊ መልእክትም እናሰማለን። አሰምተን የፕሮግራማችን ፍጻሜ ይሆናል። እንግዲህ አድማጮቻችን የዕለቱን ፕሮግራሞቻችን እስከመጨረሻው እንድትከታተሉ የተለመደውን ያክብሮት ግብዣችንን እያስቀደም የዛሬውን ፕሮግራም የምንመራው ንጉሥ ታምራት ተኮላ ወርቁና እኔ ሞርቁ ሞላ መሆናችንን እየገለጽን ፕሮግራማችንን በቀጣዩ ዘፈን እንከፍታለን።
ተታሪክ ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በማክበር እናቀርባለን። በዚህ ምሽት የዚህ ዝግጅት ክፍለ ጊዜያችን ምኒልክን ብትረሱ ማንነታችሁን ትረሱ በሚል አርዕስት በዶክተር ኃይለ ማርያም ላሬቦ የቀረበ ታሪካዊ ጽሑፍ ክፍል አራትን ይዘንላችሁ ቀርበናል። ምኒልክን ብትወቅሱ ማንነታችሁን ትረሱ ኃይለ ማርያም ላሬቦ የካቲት 2006 የተጻፈ። አንድ አበራ ቶላ የተባለ ጸሐፊ የኦሮሞ መስፋፋትና የምኒልክ በኃይል መያዝ ጨለማው ጎን በኢትዮጵያ በሚል አርዕስት አንድ ጽሑፍ በኢትዮጵያ ሚዲያ ዘግቧል። ተመግቢያው ላይ ተቀለለ ባለ መልኩ ታሪካዊ ድርጊቶች መጠነኛ ወነተኛነት ቢኖራቸው የኦሮሞ መስፋፋትን ታጼ ምኒልክ ማስገበር ጋር በማነጻጸር የሰጠው ሐተታ ግን በአሁን ወቅት በሰፊው የሚሰራጨውን ተረትና ልብ ወለድ ታሪክ ተማስተጋባት በስተቀር ጥልቀትና ቁም ነገር የለውም ይላሉ ኃይለ ላሬቦ። አንደኛ ኦሮሞ የሚለው ቃል ምን ማለት እንደሆነ ደራሲው አብራርተው አይገልጡም። ኦሮሞ ማለት ቀደም ተብሎ ጋላ የሚለውን ቃል የሚተካ ተሆነ ነገሩ በሙሉ አከራካሪ ተመሆን አልፎ የጻፊውንም ዕውቀት ጥያቄ ውስጥ ሊከት ይችላል። ጋላ የሚለው ቃል መሰረታዊ አመጣጡና ለመጀመሪያ በጥቅም ላይ የዋለው በግዕዝ ቋንቋ ስነ ጽሑፍ ሲሆን ትርጉሙ በተወሰነ የኑሮ አይነት የተሰማራ ማለት እንጂ በቋንቋ ዝምድና የተሳሰረ በደምና በመዋለድ የተመሰረተ ነገድ ወይ ጎሳ መሆኑን አያመለክትም። ስለዚህም ነው ቃሉ ከግብጽ ምዕራብ ለሚኖረው በርበር፣ ለሱዳኑ ዲንቃ፣ በኢትዮጵያም ውስጥ ላሉት ለተለያዩ እንደ አፋር በኦሞ ወንዝ አካባቢ ለሚኖሩ አይነቶቹ ህብረተሰቦች በሙሉ የተሰጠ ስያሜ የነበረው። የታሪክ ጸሐፊዎች ጋላ የሚለውን ቃል እንደ አጠቃላይ ስያሜ ተመጠቀማቸው በፊት የህብረተሰቡን ስም ጠቅሰው ሲያበቁ እንደ መለዮ አድርገው የሚባል የሚለውን ቃል ይጨምሩበት ነበር። ለምሳሌ ተግብጽ ቀጥሎ ተሚገኘው በመስተምዕራቡ በሰሜን ግብጽ ያለውን ገናናውን የአስቄጠስን ገዳም ይዘርፍ የነበረው የበርበርን ህብረተሰብ ሲገልጽ ጸሐፊው በርበር የሚባል ጋላ ይላል። በኢትዮጵያም ልክ እንደዚሁ ቱለማ የሚባል ጋላ፣ ከረጁ የሚባል ጋላ፣ ሜጫ የሚባል ጋላ እያለ የተለያየ የህብረተሰብን ክፍል ያመለክታል። እነዚህ ህብረተሰቦች የሚጋሩት ነገር የትውልድና የዘር ሳይሆን በዘላንነት መኖርን ወይንም የተገረዙ አለመሆናቸው ነው። በርበር፣ ዲንቃ፣ ሜጫ፣ ቱለማ የሚሉት ቃል የህብረተሰቡን ምንነት ሲገልጡ፣ ጋላ ግን የኑሯቸውን አይነት ያመለክታል። እነዚህ ዘላን ወይም ፍጹም ነጻ እንደመሆናቸው የተወሰነ መሬትና አካባቢ የላቸውም። ስለዚህም ጸሐፊዎቹ ሌላውን በግብርና ተደላድሎ በተወሰነ መሬት የሚኖረውን ህዝብ በመሬቱ ስም የመተክል ምድር፣ የጋፋት ምድር፣ የአማራ ምድር ብለው ሲጠሯቸው፣ ለጋላ ሲሆን ግን የታወቀ ምድር የለውም ብለው በማሰብ ወደ መኖሪያው ተመልሶ ሄደ ይሉ የነበረው። ለዚህም ደግሞ ማዕከላዊው መንግሥት በሌላው አመፀኛ በተባለ ህዝብ ላይ እስተ ምድሩ ድረስ ሄዶ ሲዘምትበት፣ በጋላ ላይ ግን ተመሳሳይ እርምጃ መውሰድ ይሳነው ነበር። እዚህ ላይ ፍሬ ነገሩ ኦሮሞ ስለሚለው ቃል ሐተታ ውስጥ መግባት ሳይሆን ዘውገኞች ስለዚሁ ህብረተሰብ የሚሰብኩት ልብ ወለድና ተጨባጭ ማስረጃ እንደሌላቸው መገንዘብ ማስፈለጉን ለማሳየት ነው። በባህልም ሆነ በቋንቋና በዝርያ በፍጹም እነዚህ ሰዎች አይገናኙም። ኢትዮጵያ ውስጥ ኦሮሞ ተመስፋፋቱ በፊት ሆነ በአጼ ምኒልክ መሪነት ኢትዮጵያ ተመልሳ ተዋሃደችበት ጊዜ ድረስ አንድነት ያለው የኦሮሞ ነገድም ሆነ መንግስት ከተውኖ አልነበረም ኑሮም አያውቅም። በኢትዮጵያ አንድነቷ ዜማ ላይ ጥንት ጋላ በመባል የሚታወቀው ዘላንነቱንና በዝርፊያ መኖሩን ተቶ በነገስታቱ ጥረትና በጊዜያዊ ሁኔታዎች መለወጥ በየሰፈረበት ሁሉ በፍላጎቱ አካባቢውን መስሎ በግብርና መኖር ጀምሯል። በመስራቅ በደቡብ በአዘቦና በባህር ያለው የእስላም ሃይማኖት ተከታይ ሆነ። በሰሜንና በምዕራብ እንደ ጎጃምና በጌምድር ባሉት አካባቢዎች የሰፈረው ደግሞ ወደ ኦርቶዶክስ እምነት ገባ። ኦርቶዶክስ የሆነው ተማልከላዊ መንግስት ውስጥ ተዋቅሮ ከፍተኛ ሚና ሲጫወት፣ የወሎና የአዘቦ እስላም በበኩሉ እርስ በርስ በሚፋጁ በተለያዩ ጥቃቅን የባላባት መንግስታቶች ቢጤ ተቋቁመው ነበር። አጼ ምኒልክ ናቸው እርስ በርስ ጦርነት ተመጨራረስ ያዳውናቸውና ሁሉንም እንደሌላው የኢትዮጵያ ህብረተሰብ ወደ ውህደት አምጥተው በሰላምና በፍቅር እንዲኖር ያደረጉት። ተጋኖ የሚደነቀው የጋዳ ስርዓትም ቢሆን በአፍሪካ ውስጥ በዛ የስልጣኔ እድገት ደረጃ የነበሩ ብዙዎች ህብረተሰቦች ተመላ ጎደል የሚጋሩት የስርዓት አወቃቀር ነው። የጋዳ ስርዓት በደምሳሳው ሲታይ የመዋቅሩ ቁልፍና ዋና ሊባል የሚቻለው ሉባ የተባለው ማዕረግ ወይንም እርከን ነው። ስለ ሉባነት ያጠናውና በሥራ ላይ ያየው አንድ የ17ኛ ዘመን ጸሐፊ በሚለው ተተመሰረትን እንጠቅሳለን። ሉባነትን እስተሚያገኝ ድረስ አንድ የህብረተሰቡ አባል አይገረዝም፣ ልጅ እንኳ ቢወልድ እንደ ወላጅ ሆኖ በሰነ ስርዓት በማሳደግ ፈንታ እንደ ውሻ ቡችላ ውጭ ይጥለዋል። በዚህ ሹመት ላይ ባለ ጊዜም ውስጥ ሰው ታልገደለ ደግሞ ጸጉሩን አይላጭም፣ ጉቱንም አያሳድግም። ታዲያ የሞት ፍርድ እንደ ተፈረደበት ሰው ዘወትር እያለቀሰ በሐዘን ውስጥ ተዘፍቆ ይኖራል። የጥቅስ መጨረሻ ዝርፊያ የገዳ ሥርዓት ዋና አንቀሳቃሽ ሞተር ነበር። ይህንን ነው እንግዲህ ከ16ኛው ዘመነ ምህረት ጀምሮ ጋላ የተባለው ኅብረተሰብ በመላ ኢትዮጵያ ይፈጽም የነበረው። ይህ ባህለት በተሻለ ሁኔታ በመሬት ሰፍሮ ይኖር ወደ ነበረው ኅብረተሰብ ሊገድልና ሊዘርፍ ይዘምታል። የተዋጋው ሕዝብ ተሸንፎ ሲገኝም በጅምላ በመጨፍጨፍ የጀብዱ ምርጋ ለማስቆጠር ሲል ራስ በመቁረጥ አባላዘር በመጉመድ የጠፋው ሕዝብ ተቆጥሮ አያልቅም። የውጭ አገርም ሆኑ የኢትዮጵያ ጸሐፊዎች ጋላን በተመለከተ የሚስማሙበት ነገር ቢኖር በእነዚህ ነጥቦች ላይ ነው ይላሉ ኃይሌ ላሬቦ። እዚህ ላይ ጥቂቶቹን ብቻ እንጥቀስ። በ16ኛው ክፍለ ዘመን ሁኔታው በቅርቡ ታዩት የኢትዮጵያ ጸሐፊዎች ልጀምር። አገሩ እንጠቅሳለን በጋላ እጅ ተመዝብሮ በረሃና ጫካ በመሆኑ ተንሰሳና ተዱር አራዊት በስተቀር ሰውም ሆነ እርሻ በፍጹም የለበትም። የጥቅስ መጨረሻ ቱለማ የሚባል ጋላ መጥቶ እንጠቅሳለን መንፈቁን ጎጃም ምንም ሳያስቀር ደምስሶ አጠፋው፣ ሴቶችንና ከብትን ማረከ፣ የገደለው ሰው ቁጥር ስፍር የለውም። ጋላ ጎጃምን መውረር ተጀመረበት ጊዜ ጀምሮ እንደዚህ የገደለበትና የማረከበት ጊዜ ከቶውኑ የለም። የጥቅስ መጨረሻ ክርስቲያኑ ብቻ አልነበረም ይህን አይነት እልቂት ጥፋት ተጋላ የደረሰበት። ያመለጠ ኢትዮጵያ ኅብረተሰብ አልነበረም ቢባል ሐሰት አይሆንም ይላሉ ኃይሌ ላሬቦ። በዛን ጊዜ ሻንቅላ በመባል የሚታወቀው ሕዝብ ማዕከላዊው መንግሥት በአስቸኳይ እንዲደርስለት ያቀረበው ጩኸት እንጠቅሳለን የከብትና የሰው ምርኮ ወሰደብን፣ ስፍር ቁጥር የሌላቸውን ጀግኖቻችን ገደለብን፣ የቀሩት ጀግኖቻችን የሴት ፍራቻ ይዟቸዋል፣ ጌታችን ንጉሥ ሆይ ፈጥነህ ድረስልን። የጥቅስ መጨረሻ ሲሉ ተማጽነዋል። ታልሰለቡ ጡት ታልቆረጡ ቸብችቦ ታልሰበሰበ ስሜቱ የጋላው አይረካም ነበር። እነዚህ ድርጊቶች የጀብድነትና የታላቅነቱ ዋና መግለጫዎች እና ማስፈራሪያዎችም ነበሩ። እንግዲህ የዛሬው ኦሮሞ የቀድሞው ጋላ ነው ታልን በዚህ ስም የሚጠራው ህብረተሰብ በኢትዮጵያና በኢትዮጵያ ህዝብ ላይ ያደረሰው ጉዳትና ጥቃት የፈጸመው የሰውና የከብት እልቂት የንብረትና የታሪክ ቅርስ ጥፋት በሰው አንደበት ተገልጾ በመጽሐፍት ተጽፎ አያልቅ ማለት ይቻላል። ተግራኝ ብዝበዛ ያመለጡት ቤተክርስቲያኖችና ቤተመንግስቶች ውስጣቸው ተነበሩት የታሪክ ቅርሶች መጽሐፍቶች ጋር ድራሻቸው ጠፍቷል። ይህንን እንደ ሰደድ እሳት በአገሩ ላይ ያደርስ የነበረውን እልቂት አይተው ነው እንግዲህ በመጠየ ሃይማኖታቸው ሰበብ ኢትዮጵያ የተባበረሩት ካቶሊኮች ኢትዮጵያን በእነሱ ላይ በፈጸመችው ግፍ ተቆጥቷል ተቆጥቶ ኦሮሞችን አምላክ ሊበቀል ሲል የላካው የእግዚአብሔር መቅሰፍት ነው ብለው ወሬ ያናፈሱት። እንግዲህ እንዲህ የመሳሰለውን ያውሪነት ተግባር ታጼ ምኒልክ ድርጊት ጋር ማነጻጸር ሚዛን ማዛባት ብቻ ሳይሆን ነገሩና አስተሳሰቡ ፍርደ ገምደልነትም ነው ማለት ይቻላል። ታሪክ አይደግፈው ጤናማ ሰውም ሊቀበለው አይገባም አይችልም። ተዛም አልፎ ተርፎ ታሪክ የሚነግረን 10 ኪሎ ሜትር ሰንጥቆ ሄዶ የሌላውን ህብረት መሬት የብሬላውን ህብረተሰብ መሬት ያዘውን አጼ ምኒልክ በግፍ ቅኝ ግዛት አደረጉት ማለትም እውነትን ተማፋለስና ዘበት ተመናገር በስተቀር ሌላ ቁም ነገር አይኖረውም ይላሉ ኃይሌ ላሬቦ። ይህ እንዳለ ሆኖ ተጥፋትም አንዳንድ መልካም ነገር አይጣጣም። ኦሮሞች አገሩን በግድያና በዘረፋ ያራቆቱትም ወንዶችንና አሩጊቶችን በሚዘገነን ሁኔታ ጨፍጭፈው ቢገድሉም ሴቶችንና ልጆችን ታገሩ ከብት ጋር ማርከው በመሰድ ልማዳቸው ነበር። ሴቶች ተማራኪዎቻቸው ልጆች ወለዱ። የተማረኩትም ልጆች በተራቸው አድገው ተብሔረሰቡ ጋር ይጋቡ ጀመር። ኦሮሞች ወደድንም ጠላንም የኢትዮጵያን ህዝብ አቃይተውታል። ስለዚህ ዛሬ ማንም ሰው አፉን ሞልቶ የኔ ዘር ንጹህ ነው ሊል በፍጹም አይችልም የሚልም ታለ ደግሞ ትዝብት የማይፈራ ወይንም የሚናገሩን የማያውቅ መሆን አለበት። እንግዲህ ኢትዮጵያዊ ፍጪው በቃሉ ትርጉም መሰረት ፍቱ የተቆረ ብቻ ሳይሆን በተጨማሪ በዘሩ የተከለሰ ቅይጥ መሆኑንም ያመለክታል። መለየውም ጥቁርነትና ዲቃላነት ነው። አንድ የኢትዮጵያ ታሪክ ምሁር የሆነ ኢጣሊያናዊ ኢትዮጵያን የህዝብ ሙዚየም ይላል። ሀቁ ግን አገሪቷ ብቻ ሳትሆን እያንዳንዱ ኢትዮጵያዊም ጭምር የህዝብ ጥርቅም ነው። በደሙ ውስጥ አብዛኛው ኢትዮጵያዊ ነገዶች ደም አለበት ማለት ይቻላል። ለዚህም ያበቃው የማዕከላዊ መንግስት መፍረስና የኦሮሞ መስፋፋት ነው። መስፋፋቱም የኢትዮጵያን ህዝብ አድሶታል። በታሪክ በደም በቋንቋ በባህል አስተሳስሮ እንደ ሰርገኛ ጤፍ ወንድማማችና ተማማች አድርጎታል። ወይንም ተዛም በተሻለ አባባል ለመግለጽ የስጋ ቁራጭ ያጥንት ፍላጭ ሆኖ ደም በደም ተቀላቅሏል። በዚህ መልኩ የተዋሃደ ህዝብ ነው እንግዲህ ተመልሶ ዘመናዊቷን ኢትዮጵያን በምኒልክ መሪነት ያዋሃደው። በዚህ የተቀደሰ ሥራ በፊታውራሪነት ደግሞ የመሩት ኦሮሞቹ ራሳቸው ናቸው። እንደዚህ ያልኩበት ምክንያት ግልጽ ነው ይላሉ ኃይሌ ላሬቦ። አጼ ምኒልክ ያደጉት ተኦሮሞች ጋር እየተጫጫሁ ሲሆን አለ ኦሮሞቹ ድጋፍ አለ እነሱ ኃይልና ሰራዊት ታጼ ቴዎድሮስም እጅ ማምለጥም ሆነ ወደ አባታቸው ግዛት ገብተው መንገስ ዘመናዊቷን ኢትዮጵያ ማዋሃድ አይቻላቸውም ነበር። ወደ ደቡብ ምዕራብና ባህር የዘመተው ሰራዊት ተጦር መሪ እስተ ዝርዝር ድረስ ኦሮሞ ነበር ማለት ይቻላል። እንዲህ ስል የሌሎችን ነገዶችና ጎሳዎች ሚና ማሳነሴ ወይንም ማጥላላቴ ሳይሆን ተራስ ጎበና ጀምሮ እስተ ተራው ኦሮሞ ድረስ በኢትዮጵያ ምድር በተወሰነ አካባቢ በአገሪቷ የአንድነት ግንባታ ያደረጉትን አስተዋጽኦ ለማጉላት ነው። እውነት ነው ሌሎችም እንዳቅማቸው ድርሻቸውን በጋራ ተወጥተዋል በማለት ኃይሌ ላሬቦ የታሪክ ማስረጃቸውን ያጠናክራሉ። አጼ ምኒልክ በተዋደች ኢትዮጵያ ላይ لمن قسيب قوت يمجم مريو نقوس نقست يهونون جي أبزان يو يهودات سرا يتكناونو بازي يوهان نسر مهنون مرساتم ما يقبام بازي يوهان نس مرينت سمينون نقوس نقستو راساتشو مغرابون نقوس تاكله هيمانوت بمهل دقمو هنو مسراكون دووونا مغرابون باهرون نا هزبوون نقوس منيليك هنو بمتبابر يازي تيودروسن ياندنت قب سرالاي اوالوت النسوم بچاچو نالنبرو ياندندو چلو تاچو نا بقا تاچو بايفا بطور ميدا بتمسكر اللاچو تلالاك يطور مريوش ترستو نو راس هلولا بسمين راس درسو بمراب راس غوبنا بمحل اگر نبرو مالتم يتگرنيا يامرنيا نا يورمونيا هبرت سبقوان قواتنا غاري عبالات قدلت من وراجو هزا يوحنس بزيه سلطان هدلات لو بماستوى برچلو تاچو نقوس منيليك دقمو تمتاتين قلبتي يالا چو ينقوس ناقستنت سلطانا چون ندقزيو لماد هزا يوحنسن سايوا قواتشو بمكابلات چو هولتوم مدنك اقباتشوال بكربو يازي منيليك انسن يما قدف زمچاية تقورو نقوس ناقستو باروسي وست آنولي بتبال بوتا فتسمو بتبالو قفلينو ينا توچن توت قردو بزخز بجفجفو يتبال يوران لما التاسبام ببوتا ولاي هولت تسرطو اللالو اندمي وراونا لنيم اندمي مسلين إلالو هايلي لاريبو يتاركو منج زلاباجو إريتراوي تسفي قبرة أب يتسافة يبوركا زمتا يتبالو يلب ولد ترسات يمسلان انجديك موين ناوها اندو سلوط يهدال اندمي بالو يساوك الليتا بچانو لب ولدن اندمي بالو الليتا بچانو لب ولدن اندونت منابن اند درجت عادرقو يميوسدو تزام مالفو يتبالو دراسي يتاريك بالموايا مهون يكرنا ياسره لتنيا كفل تمرتنكوا ماتاناكك يالشالب قبز قل سبنو بزيه بفترة صهوف تمسرتو هول تيم ياسرهو قل سبن مهونة بسلطان نا بالسلطان بقدي اللي شنت يهزبن قنزب ماك باكن بچاساي هون هزبون راسون من يهل انداس قمت هولاتشنم لن الردان يقبان اللهم ياولتو قنزب بطرات لاي بتمسرت درقيت تميول يلك هزبن بميداكم ليلا قنبينا اگر لاي بيول يميسدنك يهون نبر درقيتو اونت بيهونس هاولت لمن اسفلق هتاليانوش سنتون عروسي سنتون عروموش الرسو يلا لمن لزيهو متى سبيل تسرام هنا تون نقاقر تتبالة بيتوبيا مدرج لتسراو قفولو هاولت النسرا تتبالة دقمو تبزاتو يتنسان كوان لسو منوريا لقرو مارفيا يميهون مريتاي قنجم يهونال عروسي راسو كوان كواو رومنيا لويهون انكوا هزبو تمتو سباو هلاي بتولو دو يكباتا يهدي يانا يقراجينو قديه بزيه مريت بليلاو يتفسمو ساي قطر بوروموت جي بچا يالكاون ينزيهن هزب قطر ييان دان لبيت يو قوال قديه لنسوم هول تسفلقا چوال مالتنو هني راسي يمنا قرو يقل تاريكال لن يلالو يتاريكوليك هايلي داريبو عندما تشاهدون من اللي كان بتوكسو راساتشوهن ترسو بميل عرست بدكتر هايلا ماريام لاريبو يكربون صحوف كفل عراتن بزيه نقاط جالن كفل عمستن تهولت سامت بوهلا إذن الله تشوهن كربالن تكتاوشون يمشتون سجج توش عندك تكتاتلوم بتغتنان قبزات جوهلن ملكام مشت Thank you.
አማራው ለታሪካዊ ጥላቶቹ ከእንግዲህ በቃችሁ ማለት ካለበት ደረጃ ላይ ደርሷል። ላለፉት 50 እና 60 አመታት በኢትዮጵያ የተካሄዱ የለውጥ እንቅስቃሴዎችና ከዚያም ቀደም ሲል በኢትዮጵያ ላይ የተከፈቱ ጥቃቶች አይነተኛ ኢላማቸው ዘውዳዊ ስርዓትን የኦርቶዶክስ ተዋህዶ ሃይማኖትንና አማራ የተሰኘ ነገድን ማጥፋት በሚል ስለት የተቃኙ ነበሩ። ዘውዳዊውን ስርዓትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ያማራው ልጆች ራሳቸው ያጥፊ ኃይሎች አጋዥ አንድ ጊዜም ግንባር ቀደም አጥፊ በመሆን ከስራቸው እንዲፈልሱ አደረጉ። ይህ በኢትዮጵያ ታሪክ ጥላቶች የተጠነሰሰው የጥፋት ርምጃ ላለመገታቱ በእነዚህ ተቋሞችና በአማራው ነገድ ላይ የተፈጸመውና አሁንም ቢሆን እየተፈጸመ ያለው መጠነ ሰፊ ጥፋት አፋውቶ ይናገራል። ትልቅን ዛፍ ሲቆርጡ መጀመሪያ ቅርንጫፍ ቅርንጫፉን መመድመድ መሆኑን ማንም አይስተውም። በንጽጽርም ለማራው ያደረጃጀቱ የታሪኩ የስነ ልቦናው እንዲሁም ያጠቃላይ የማህበራዊና የፖለቲካ ቁርኝቱ ተሰስር መገለጫ የሆኑ ተቋሞቹ ከስራቸው ከፈለሱ በኋላ የነገዱን ህልውና ማጥፋት ቀላል ነው። በመሆኑም ይሄውና ዛሬ አማራ የማይኖርባቸው የኢትዮጵያ ጠቅላይ ግዛቶች ለመፍጠር በተያዘ አገርና ትውልድ የማጥፋት ዘመቻ አማራው በገፍና በግፍ ይገደላል፣ ይታሰራል፣ ይደበደባል፣ ሀብት ንብረቱን ተነጥቆ እንደ ባይተዋርና የሌላ አገር ስደተኛ ተቆጥሮ ይባረራል፣ ይሰለባል፣ ይታረዳል። ነፍሰ ጡር እናቶች እና እህቶች ሆዳቸው በሳንጃ የተተለተለ ሸል ሽል ይሰልባል፣ ጡት ይቆረጣል። ይህ ግፍ ላለፉት 23 ዓመታት በከፋ መልኩ መከናወኑና ድርጊቱ ዛሬም እጅግ በሚዘገንን አኳኋን መቀጠሉ የሚያመለክተን አማራው እስካሁን ነገሩን በአርምሞ የተመለከተው የትግስትን አስፈላጊነት ተገንዝቦ ከሆነ ትግስቱን እንደ ፍርሃት ለቆጠሩት መታገሱ ገደቡን ያለፈ መሆኑን አውቆ ራሱን ከጥፋት ለመከላከል መነሳት አለበት። ህሊናው በፍርሃት ቆፈን ተቀፍድዶ ተይዞ ከሆነም ፍርሃት አይሞቱ አማሞትን የሚያስከትል እንጂ ከሞት ፈጽሞ የማያድን መሆኑን፣ በአንጻሩ ደግሞ ፍርሃቱ በየጊዜው ጭካኔ አገዳደሎች ማሳያ እንደሆነ አውቆ ሞትና ፍርሃትን ተለማምዶ አይቀሬውን ሞት በውርደት ከመቀበል ኮርቶና ተከብሮ ለክብር መሞትን መመረጥ፣ ፍርሃቱን ታግሎ በማሸነፍ በጠላቶቹ ላይ የማይዝል ክንዱን ማንሳት አለበት። አርምሞው ሰዎች በሄዱበት ጭፍን የዘር ፖለቲካ ጎዳና አልሄድም፣ ቢሄድ ኢትዮጵያ ትፈርሳለች ከሚል እሳቤ የተነሳ ከሆነም ዝምታው ኢትዮጵያን ከማፍረስ አላዳናትም አያድናትም። እንዲያውም ኢትዮጵያ ዛሬ ከ23 ዓመታት በፊት በነበረችው ሁኔታ አይደለችም። ያለውም ስሟ ብቻ ነው። አማራው ጠፍቶ አማራ የማይኖርባቸው ጠቅላይ ግዛቶች ተፈጥረው ኢትዮጵያ አለች የምንል ከሆነ ደግሞ እንደዚህ የሚያስቡ ሰዎች አማራዎች ሳይሆኑ የአማራውና የኢትዮጵያ መሠረታዊ ጥላቶች መሆናቸውን ልንገነዘብ ይገባል። በአገሪቱ ከሚገኙ ነገዶች ሁሉ ከፍተኛውን ቁጥር የያዘው የራሱ ጽሑፍ ቋንቋ ያለው ሃይማኖትን ከባህል አስተዳደርን ከሕግ ጋር አቀናጅቶ ለኢትዮጵያ ሕልውናና ነጻነት ሁለመናዋን ሰጥቶ ያስጠበቀ ነገድ የማይኖርባት ኢትዮጵያ ኢትዮጵያ ልትባል ከቶ እንዴት ይቻላል? በኢትዮጵያ ውስጥ የሚገኙት ነገዶችና ጎሳዎች ልሂቃን አማራውን በጠላትነት ፈርጀው ከአንድ በላይ ፖለቲካ ድርጅት መስርተው አማራውን ባገኙት አጋጣሚ ሁሉ እያሳደዱ ባለበት ወቅት አማራው ተፈጥሯዊ መብትና ግዴታው የሆነውን ህልውናውን ለማስጠበቅ ሲቪክ ድርጅት መስርቶ ለተጎጂዎቹ ድምፅ ማሰማት ሲጀምር ኢትዮጵያና ኢትዮጵያዊነትን ሊያጠፉ ነው በማለት ስም የሚያጠፉ ቡድኖች፣ ድርጅቶችና ግለሰቦች በርግጥ ለኢትዮጵያ ህልውና መቀጠል የሚያስቡ ናቸው? እንዲያውም እንዲህ አይነት አቋም የሚያራምዱ ኢትዮጵያ ፍጹም እንድትጠፋ ለአጥፊ ቡድኖች መሳሪያ የሚያቀብሉ የአማራውን መጥፋት የኢትዮጵያን መጥፋትን የሚያደርግ መሆኑን የተገነዘቡ አማራው ፈጽሞ እንዲጠፋ የሚፈልጉ መሆናቸው ድርጊታቸው ያሳያል። ኢትዮጵያ እንደ አገር እንድትቀጥል የሚሻ ሰውና ድርጅት በመጀመሪያ የአማራውን ህልውና መቀጠል ማመን አለበት። አማራውን ከኢትዮጵያዊነት እንዲሁም ኢትዮጵያዊነትን ከአማራ ፈጽሞ መለያየትና መነጠል አይቻልም። የአማራው ህልውና መጠበቅ የኢትዮጵያ ህልውና መጠበቅ መሆኑን መገንዘብ ብቻ ሳይሆን ማመን አለብን። ዛሬ ኢትዮጵያ እየፈረሰች ያለችው የኔ የሚላት ባለቤት በማጣቷ ነው። አማራው ኢትዮጵያ የኔ ናት በሚል እምነቱ መሰረት ማተቡ ያደረጋት ስለሆነች ሞቱም ድህነቱም ከርሶ ህልውና ጋር በጥብቅ የተሳሰረ ማንም ሊበጥሰው የማይችል ጠንካራ ሰንሰለት ነው። ለዚህም ነው ኢትዮጵያን ለማጥፋት የተነሱ ኃይሎች ሁሉ በአማራ ላይ ተደጋጋሚ ጥፋት እጃቸውን የሚዘረጉት። ማንም የወያኔን የኦነግን እንዲሁም በወያኔ የተደራጁ የጎሳ ድርጅቶች ፕሮግራም ያነበበ ያለፉትን 50ና 60 ዓመታት የለውጥ ሂደቶች የመዘነ በ23 ዓመታት ያገዛዙ ዘመን የትግሬ ወያኔ ዘረኛ ቡድን የወሰዳቸውን እርምጃዎች ያጤነ ጤነኛ አእምሮ ያለው ሰው የሚገነዘበው መሠረታዊ ሐቅ አለ። ይኸውም ሁሉንም አማራ በነፍጠኝነት በገዥ መደብነት በጨቋኝ ብሔርተኝነት ብሔርነት በኢትዮጵያ አንድነት ጠበቃነት ወዘተረፈ ፈርጀው ከሥነ ልቦናዊ ዘመቻ እስከ አካላዊ ጥቃትና የጅምላ ግድያ ከሥራ ከማፈናቀል እስከ ሀብትና ንብረት ነጥቆ ከአካባቢው እስከ ማባረር የደረሰ አሰቃቂ ወንጀል ፈጽመውበታል። ከምድረ ኢትዮጵያ እንዲጠፋ መሣሪያ ደግነው ቃታ ስበው ሰይፉና ጎራዴ መዘው በሚሊዮን የሚቈጠሩ አማሮችን ገድለዋል። በራሱ በወያኔ ፓርላማ ተብዬ በአደባባይ እንደታመነው ከዚህም አልፎ ባሰቦት ገዳም በበደኖ ባርሲ ባርባጉጉ እና ሌሎችም ስፍራዎች ላረካ ባረካ በወለጋ በሊባቡር በጅማ በወልቃይት በጠገዴ በጠለምት በሰቲት ባርማጮ ብራያና ዘቦ ብራያና ቆቦ በሲዳሙ በጎንደር ወዘተረፈ በግፍ ያለቁትና አማሮችና የምናስተውሳቸው በከፍተኛ የመጠቃት የማንነት መጥፋት የቁጭት ወኔ ነው። ከምስራቅ ወለጋ ከቤንችማጂ ዞን ከጉራ ፍርዳ ወረዳ ከቤኒሻንጉል ጉምዝ ከአፋር ከኦጋዴን ወዘተረፈ አካባቢዎች ከመገደል ከመታሰርና ከመደብደብ አልፎ አግራቹ አይደለምና ለቀቁ ተብለው ሀብት ንብረታቸውን ተነጥቀው የተባረሩ አልበቃብሎ ሰሞኑን ደግሞ በምዕራብ ሸዋ አምቦ ወረዳ ይኖሩ የነበሩ አማሮች በተመሳሳይ ሁኔታ መባረራቸውን ሰምተናል። በዚህም አላቆመም። ሚያዝያ 28 ቀን 2006 ዓ.ም ተመረተ በወለጋ ሙጊ ወረዳ ይኖሩ የነበሩ አማሮችን በመግደልና በመደብደብ ከአካባቢው ያስጧቸው እንደሆነ መረጃዎች ያመለክታሉ። አማራው በያቅጣጫው እንደገና ሙክት አንገቱን እየተያዘ እየታረደ ነው። የወገን ያለ የدرسልን ጥሪም ያሰማ ነው። ይህም ብቻ አይደለም። በሚያሳዝን ሁኔታ 120 ዓመታት በፊት ተፈጸመ ለሚሉት የልብ ወለድ ድርሳን በዳግማዊ አጼ ምኒልክ ሠራዊት የእናቶቻችንና የእህቶቻችን ጡት ተቆረጠ ብለው ያኖሌን ሐውልት ያስገነቡ ሰዎች ዛሬ በ21ኛው ክፍለ ዘመን ያክራሪ እስልምና እንቅስቃሴ አራማጁን የጆዋር መሐመድን ጥሪ ተቀበሉና አክራሪ ኦሮሞ ተማሪዎች በአላማያ በመቱ በወለጋ ባምቦ ዩኒቨርሲቲዎች በቀሰቀሱት አመጽ ያማራውን ልጅ ነጥለው ገድለዋልና አሰቃቂ ድብደባ እየፈጸሙባቸው ይገኛሉ። በአላማያ ዩኒቨርሲቲ የሚገኙ አክራሪ ኦሮሞዎችና የጆዋር መሐመድ ደቀ መዛሙሮች ያማራ ነገድ ተወላጆችን ነጥለው ከፍተኛ የሆነ ድብደባ ከመፈጸማቸው በላይ የሁለት አማራ ሴት ተማሪዎችን ጡት ቆርጠዋል። ይህ ድርጊት አማራውን ቀርቶ ማንኛውንም ሰብአዊነት የሚሰማውን ፍጡር ሁሉ የሚያስቆጣ እልህ የሚከትና በደሉን ማስቆም ብቻ ሳይሆን በደል የፈጸሙት ቡድኖችና ግለሰቦች ሁሉ ለፍትህ እንዲቀርቡ ኃይሉን ማስተባበር ያለበት እንደሆነ ከፍተኛ ጥሪ የሚያቀርብ ነው። ከታሪክ እንደምንገነዘበው የጀርመን ናዚዎች በአይሁዳውያን ላይ የጅምላ ጭፍጨፋ ሲጀምሩ የመጀመሪያው እርምጃቸው የአይሁዳውያንን የንግድ መደብሮች ማቃጠልና መዝረፍ ነበር። በአማራው ነገድ ላይም ከዚሁ በከፋ ሁኔታ ላለፉት 23 ዓመታት በትግሬ ወያኔሽ በሻቢያ በኦነግ በእስላሚክ ኦሮሚያ በኦብነግ በሲዳማርነት ንቅናቄና በመሳሰሉት ድርጅቶች የጅምላ ጭፍጨፋ ሲካሄድ ቆይቷል። ሆኖም በሚዲያ ስለአማራ የጅምላ ጭፍጨፋ መድረክ ተሰጥቶት ሲዘገብ እንብዛም አይታይም። በዚህ አጋጣሚ በኢትዮጵያ ስም ተቋቁማችሁ የኢትዮጵያን ነጻ የመገናኛ መድረክ መሆን የነበረባችሁ የቴሌቪዥን የሬዲዮን የድረገጽና የሌሎችን ተቋሞች ሁሉ በአማራው ነገድ ተወላጆች ላይ በጋህድ የሚፈጸመውን አሰቃቂ ሀዘን ማጥፋት ጭፍጨፋ ሽፋን ላለመስጠት ያዛችሁ ተቋሙ ለአድሮ ለማን አላማ መሳካት እየሰራችሁ እንደሆነ ጥያቄ እንደሚያስነሳባችሁ ልትገነዘቡት ይገባል። ስለሆነም ሰብአዊነት የሚሰማ ከሁሉም በላይ የጥቃት የወርደት የሞት የስደት ያስቃቂ ግድያዎች ማሳያ የሆንከው ያማራ ነገድ ተወላጅ የሆንክ ሁሉ ሰንካላ ምክንያቶችን ሳትደረድር ለወገኖቻችን የدرسልን ጥሪ ጆሮን በመስጠት ወንጀለኞችን ለፍትህ ለማቅረብ ተባብረን እንድንነሳ ሞርሽ ወገኔ ያማራ ድርጅት የተለመደ ጥሪውን ያቀርባል። አማራን ከፈጽሞ ጥፋት እንታደጋለን። ፈለገ አስራት የትውልዳችን ቃል ኪዳን ነው። አማራነት ኢትዮጵያዊነት ነው።
አርማጮቻችን ከዚህ ቀጥለን ሳምንቱ ዋናውን ዜናዎችን አስደምጣለን። በመጀመሪያ ማረሰ ዜናዎቹ የትግራይ ያናገዛዝ በመያድ አባላትና ያመራር ኃላፊዎች ላይ ግድያ ፈጸመ። ባምቦ ተቀስቅሶ የነበረው ብጥብጥ ወደ ሌሎች ከተሞች ተዛምቶ ከረመ። የጸረ ሙስና ኮሚሽን ስራየን ማካሄድ አልቻልኩም አለ። ያለም የምግብ ድርጅት በኢትዮጵያ 7 ሚሊዮን ህዝብ አስቸኳይ እርዳታ ያስፈልጋል ተባለ። የደቡብ ሱዳን እርስ በርስ ግጭት መፍትሄ ከወያኔ አመለካከት ነጻ መሆኑን አንድ ዲፕሎማት ገለጹ። ዜናዎች በዝርዝር የትግራይ ወያኔ አገዛዝ በሚያዳም መራርና ባላላይ ግድያና ድብደባ መፈጸሙን ከሀገር የተሰን ዜና ገለጸ። በቅርቡ ሚያድ ባንዳን በኢትዮጵያ ከተሞችና መንደሮች ውስጥ በአባላቱ ላይ የተነጣጠረ የጥቃት ርምጃ አገዛዙ እየፈጸመ መሆኑን ለማጋለጥ የተቃውሞ ሰልፍ ማድረጉ መዘገቡ ይታወሳል። ባለፉት ጥቂት ሳምንቶች በሰሜኑ ክፍል በጎጃምና በሰሜን ጎንደር የወያኔ አረመኔ አገዛዝ በወሰደ የበቀል እርምጃ በከፍተኛ መራር ላይ ያሉ በወያኔ ጸጥታ ኃይል መገላቸውን ከአካባቢው ድረሰን ዜና ገልጿል። ይህን ግፍ ለዓለም አቀፉ ህብረተሰብ ለማሳወቅ ሚያድ በቅርቡ የሰላማዊ ሰልፍ ጥሪ አድርጓል። ባለፈው ሰኞ ደግሞ የአቃቂት ከተማ ሰብሳቢና የአዲስ አበባ ከተማ የሚያድ ድርጅት ጉዳይ ኃላፊ አቶ ጥጋቡ በደሌ ይቅርታቱ ጥጋቡ በደሌ በትግሬ ወያኔ አገዛዝ ጸጥታ ኃይል ተገለዋል። ከዚያ ቀደም ሲል የሚያድ ምክትል ሊቀመንበር በጸጥታ ኃይል ተፈነው ተወስደው ለሁለት ቀናት ያህል የአካል ጉዳት ከደረሰባቸው በኋላ ጥለዋቸው በተሽከርካሪ ወደ ቤታቸው ተወስደዋል። በድብደባው ምክንያት ህመምተኛ ሆነዋል። ይህን ጉዳይ አስመልክቶ ሚያድ መግለጫ ይሰጣል ተብሎ ይጠበቃል። የትግራይ ወያኔ ከፋፍል ግዛ ፖሊሲ አዳዲስ ክራኖች በማራገብ የህዝብን የርስ በርስ ግጭቶች እንዲካሄዱ በማባባሳይ መሆኑን የሰሞኑ አለመረጋጋት ከስፍራው ሆነ የተከታተሉ ወገኖች ገለጹ። ሰሞኑን የዘናው ታሮችን በሰፊው የሳበው ያምቦ የለቀምትና የሎች ስፍራዎች በጥብጦች የወያኔ ቅንበቀል ቁርሾ የተቀሰቀሰው ለመሆኑ ብዙዎች ገልጸዋል። የህዝብ መብትና ሀብትን ተደፍሯል በሚል የተቀጣጠለው ተቃውሞ በውስጡ የጸረ አማራ መፈክር እንዲነገበት የወያኔ ካድሬዎች አቀነባብሩ ለመሆኑም የተለያዩ መረጃዎች እየወጡ ነው። የትግራይ ወያኔ አገዛዝ በበኩሉ ከሰሞኑ ስለ ብጥብጡ በማጠናቀቅ ላይ ያለው የመረሃሰት መረጃ የህዝብን አቤቱታ የውጭ ኃይል ሰራሽ አድርጎ ሻቢያና ግብጽና ተጠያቂ አድርጎ ተቃዋሚውን ወገን ለመወንጀል የተዘጋጀለ መሆኑ የውስጣዊቆች ገልጸዋል። ከሰሞኑ ባምቦ ከተማ የታየው ተቃውሞ ጋብ ቢልም የወያኔ ካድሬዎች ቅራኔ ወደ ምዕራብ ኢትዮጵያ እንዲዘምብ በማድረግ ለብዙ ዜጎች መገደልና መቁሰል ምክንያት ሆኖ መከሰቱን ከስፍራው የተገኘው ዜና አረጋግጧል። በምዕራብ ኢትዮጵያ በተለይም በለቀምት ከተማ በተነሳ በጥብጥ ከአዲስ አበባ ወደ ነቀምት ያለው የመኪና መንገድ ተዘግቶ እንደነበርና የዝናብ ማሰረጫ አውታሮችም ተቋርጦ እንደነበር ተገልጿል። በኢትዮጵያ ትግራይ ወያኔ አገዛዝ አባላት ስልጣንና ዘርን መከታ በማድረግ ያካበቱት ሀብት እንዳይጋለጥ ግፊት እየተደረገ መሆኑ ተገለጸ። ከመለስ ዜናዊ ሞት በኋላ በህዋት ውስጥ በተነሳ ግጭትና መቃቃር ግፊት ያስከተለው እርስ በርስ ማጋጨት ዘመቻ በዛ ያለ የሙስና ተጓደኞችን ለእስር የተዳረጉ ቢሆንም ዋናዎቹ ሙስናውን በሰፊው እንዲካሄድ የፈቀዱና በመፍቀድ ላይ ያሉ እንዳይነኩ ጥበቃ እየተደረገላቸው መሆኑን የስሙላ የጸረ ሙስና ኮሚሽን ጽህፈት ቤት ቅሬታውን አሰምቷል። የሙስናው ባህል ከግለሰብ እስከ አገዛዙ ተቋም ድረስ በሚገባ ተንሰራፍቶ ያለና ያገዛዙም ህልውና የተጠበቀው ከዚህ ሙስናው የካድሬዎቻቸውን ምቾት ከመጠበቅ ጋር የተሳሰረ በመሆኑ ተግባራችን ለማካሄድ አልቻልንም ሲሉ የሙስናው ቁንጮ ባለስልጣን የሾሟቸው የጸረ ሙስና ኮሚሽን ቅሬታቸውን ከሰሞኑ ገልጸዋል። ኮሚሽነሩ የአገሪቱ አንጡራ ሀብት በአሳፋሪ ሁኔታ በህወሓት አባላት ዘመዶቻቸው፣ አጋሮቻቸው እጅ እንደገባ እንደ ምሳሌ ጥቂቱ ሲገልጹ የ300 ሚሊዮን ብር ግምት ያላቸው የከተማ ቦታዎች የፓርቲ ካርድ ለያዙ እንደተሰጣቸውም አልደበቁም። ከዚሁ ጋር በመያያዝ ኮሚሽነሩ ሲገልጹ የአገር ውስጥ ገቢ መስሪያ ቤት ቀረጥ ሳይሰበሰብ የቀረው እስከ 400 ሚሊዮን ብር እንደሚደርስ አጋልጠዋል። የትግራይ ወያኔ የስም ፓርላማ ሪፖርቱ ከተቀረበለት በኋላ አንዳችም አስተያየት እንዳይሰጥ ተደርጎ በኮሚሽነሩ ላይ ግን ዛቻና መስፈራሪያ እንዲደረስባቸው ፈቅዷል። የጸረ ሙስና ኮሚሽነሩ የአገር ሀብት በጥቂቱ ተይዞ ያለ በመሆኑ ተገቢ እርምጃ ካሁኑ ካልተወሰደ ውሎ አድሮ በአገር ላይ ሊደርስ የሚችለው ጉዳት የከፋ ሊሆን እንደሚችል በምርመራቸው ያዩትን የሙስና ጥልቀት አሳስበዋል። የትግራይ ወያኔ አገዛዝ ለረሃብ ላጋለጣቸው ዜጎች የምግብ እርዳታ ለመስጠት የዓለም የምግብ ድርጅት ቃል መግባቱን ከሰሞኑ ይፋ አደረገ። ድርጅቱ በጣም ክፉኛ ለተጎዱ ቁጥራቸው 7 ሚሊዮን ለሚደርስ የምግብ እርዳታ ለማድረስ በዝግጅት ላይ ያለ መሆኑን ከገለጸ በኋላ በዚህ ዓመት በአንበጣ መንጋ መወረርና በዝናብ እጥረት እንዲሁም በተለያዩ ግጭቶች ምክንያት ተረጂ የሆነው የገጠሩ ሕዝብ ቁጥር እጅግ ብዙ ሚሊዮን እንደሚደርስ ግምቱን ሰጥቶ በከተሞችም እየተከሰተ ያለው የሰብል እጥረት የከተማዋን ነዋሪ ክፉኛ ለረሃብ ያጋለጠው መሆኑን አልደበቀም። የረሃብን የህዝቡን ህይወት ማዳን ቅድሚያ የሚሰጠው ያጭር ጊዜ ቅድሚያ ያለው ድርጅት እርዳታው በተለያዩ መርሃ ግብሮች የታቀፈ ነው ብሏል። ድርጅቱ አያይዞም በደቡብ ሱዳን ውስጥ ያለ የሰላም መደፍረስ ሁኔታ እጅግ አሳሳቢ መሆኑን ገልጾ አገሪቱ ካለችበት ሁኔታ አንጻር ይህም ተደራቢ ችግር እንደሆነ ዘግቧል። በቅርቡ በመስራቃዊ ኢትዮጵያ ክፍል የአንበጣ መንጋ ወረራው በሚገባ መከላከል ካልተደረገ በሰብል ላይ ብዙ ጉዳት ሊያደርስ እንደሚችል አክሎ ገልጾ ያገዛዙ አስተዳደሮች ግን የአንበጣ መንጋ የለም እያሉ ሲያስተባብሉ ከቆይተው በተቃራኒው የአንበጣ መንጋ በአዲስ አበባ ከተማ መታየቱ የትግራይ አገዛዝ ያሳየው ችልተኝነት ነው ሲሉ ወቅሰዋል። የደቡብ ሱዳን ችግር ለመፍታት ከቀሩት ለሰላም ከቆሙ የአገር መሪዎች ጋር በመሆን እንዲዳኝ የተሰየመው የትግራይ አገዛዝ ተወካይ መፍትሄ ሐሳብ ተብሎ በተሰነዘረውና ሁሉን አቀፍ የሽግግር መንግስት እንዲመሰረት ጥሪ ሲደረግ አብሮ መስማማቱ አስገራሚ መሆኑን አንድ ዲፕሎማት ገለጹ። ከስድስት ወሮች በላይ ያስቆጠረውን የእርስ በርስ ግጭት ለመፍታት ወያኔ በራሱ አምሳያ በተቀረጸ ህገ መንግስት ተደግፎ እንዲፈታ ሐሳብ ሲሰነዘር እንደነበር አኙ ዲፕሎማት ገልጸው ከሸማጋዎቹ ጋር በመሆን ግን ከን ፓን አፍሪካን አስተሳሰብ ያላቸው ምሁራኖች የደቡብ ሱዳን ችግር ቁልፍ መፍትሄው ከሲቪክ ድርጅት እስከ ፖለቲካ ድርጅቶች መካተት ጋር በጥብቅ የተሳሰረ ነው ወደሚለው ሐሳብ ራሳቸው በማስጠጋት ራሱን ይቅርታህና ረሰነ ደግመዋለሁኝ ከሻማጎቹ ጋር በመሆን ግን ከን አፍሪካ አስተሳሰብ ያላቸው ምሁራኖች በደቡብ ሱዳን ችግር ቁልፍ መፍትሄ ከሲቪክ ድርጅቶች እስከ ፖለቲካ ድርጅቶች መካተት ጋር በጥብቅ የተሳሰረ ነው ወደሚለው ሐሳብ ራሱን ለማስጠጋት ተገድዷል ብለዋል። እንደ ትግራይ አገዛዝ ተወካይ አስተሳሰብ ቢሆን ኖሮ የዘር ሐረግ ድንበር ለማበጀት በሚደረግ ሙግት መተላለቁ ሊቀጥል ይችል ነበር ብለዋል። የትግራይ አገዛዝ ያቀረበው ሐሳብ ደቡብ ሱዳን በሰባት ከፍሎ የጎሳ ድርጅቶች ስብስብ ማዕከላዊ መዋቅር በመሆን የትግራይ ህገ መንግስት ለምሳሌነት እንዲታይ የሚጠይቅ ነበር። የናይሮቢ ኬንያ በናይሮቢ ኬንያ ውስጥ ባለፈው አርብ ዕለት በሁለት የገበያ ስፍራዎች በተከሰተ የቦምብ ግፍንዳታዎች ቢያንስ 10 ሰዎች ሲሞቱ ብዙ ሞቶች የመቁሰል አደጋ ደረሰባቸው መሆኑን ቢቢሲ ዘገበ። ለፍንዳታው እስከዛሬ ድረስ ኃላፊነቱን የወሰደ ድርጅት የለም። ከሰሞኑ ምዕራባውያን በኬንያ ውስጥ ለሚገኙ ቱሪስት ዜጎቻቸው ማስጠንቀቂያ በሰጡ ማግስት ፍንዳታው ደርሷል። ለምዕራባውያን ደርሷል የተባለው የሽብርተኞች እቅድ ይፋ በሆነ ማግስት ፍንዳታው መድረሱ የሽብር ጥቃት ማስጠንቀቂያውን ያደረገው ቡድን ማንን ሊሆን እንደሚችል የታወቀ ጉዳይ ነበር ያሉት አዛቢዎች ሙሉ ግምታቸው ወደ አልሻባብ አስጠግተውታል። የሶማሊያው አልሻባብ ባለፈው አመት በአንድ የገበያ አዳራሽ ባደረሰው ጥቃት ከ60 ሰዎች በላይ ምዕራባውያኖችን ጨምሮ ለሞት የዳረገ ሲሆን ጥቃቱን ካደረሱት ሽብርተኞች መካከል ቢያንስ 12 መገደላቸው መዘገቡ ይታወሳል። ሰሞኑን በናይሮቢ በመኪናዎች ላይ የተወረወረ በመድረስ ያለው አደጋ ከናይሮቢ ወደ ሞምባሳ ከተማ የቱሪስቶች መናኸሪያ በሚወስደው መንገድ ላይ ያተኮረ በመሆኑ የሽብርተኞች ኢላማ የውጭ ዜጎች እንደሆነም ግልጽ አድርጓል ያሉት የዜና አውታሮች በግንባር ቀደም እንግሊዝ ዜጎቿን ከኬንያ እንዲወጡ እንዳዘዘችም አክለው ገልጸዋል። የእንግሊዝ መንግስት ውሳኔ በመከተል የጉዞ ወኪሎችም የጉዞ ትኬት መሸጥ ማቆማቸውን ይፋ አድርገዋል። ኬንያ በጉዳዩ ላይ ቁጣዋን ገልጻ አንዳችን ፍርሃትና ስጋ መኖር የለበትም ብላለች። የሽብርተኞቹ እርምጃ የኬንያን የቱሪስት ኢንዱስትሪ ለማድቀቅ የታቀደ እርምጃም እንደሆነ ብዙዎቹ ዘግበውታል። በኬንያ ቢያንስ 600 ሺህ ኬንያውያን በቱሪስት ኢንዱስትሪው ስራ ውስጥ የተሰማሩ መሆናቸው የተቀጣው አደጋ በረጅሙ ኬንያን ክፉኛ እንደሚጎዳት አልደበቁም። በመጨረሻም የአፍሪካ መሪዎች በፈረንሳይ መንግስት አስተዳደራጅነት ባደረጉ ጉባኤ ላይ በናይጄሪያ አክራሪ ቡድን ቦኮ ሐራም ላይ ጦርነት አወጁ። ይህ በአሸባሪነትና በአክራሪነት የተሰየመው የደፈጣ ተዋጊ ቡድን ሰሜናዊ ናይጄሪያ ግዛት የሚንቀሳቀስ ሲሆን ከዋና ዓላማዎቹ ጥቂቶቹ የምዕራባውያን የኢኮኖሚ ተቋሞች ማጥቃት፣ የሚሽነሮች ትምህርቶችን ማፍረስ፣ በምዕራባውያን ባህልና አስተሳሰብ ላይ ዘመቻ ማካሄድ፣ የእስልምና ሃይማኖት ብቻ እንዲከበር ማስደረግ ይገኝበታል። የናይጄሪያ ተጎራባች ሀገሮች መሪዎች መካከል የካሜሩ፣ የቻድ፣ የኒጀር፣ የቢኒ መሪዎች ከናይጄሪያ አሜሪካ በመሆን ለመሰባሰብ ምክንያት የሆነው በተለይም በቅርቡ 223 ወጣቶች ሴቶችን ከ16 ከ18 የሚደርሱ ከትምህርት ቤታቸው ጠልፎ ወደ ተደበቀ ምሽግ ከወሰዷቸው በኋላ በቪዲዮ በተቀረጸ መልእክት ወጣቶችን በድርጅቱ ዓላማ እያነጿቸው መሆናቸውና እንደማይለቋቸው በመግለጻቸው ዓለም አቀፍ ጥሪ ያስከተሉ ጫና ነው። አንዳንድ የውስጥ አዋቂዎች እንደሚሉ ከሆነ ድርጅቱ ከሀገሪቱ የጸጥታ ክፍል ውስጥ ሰርጎ በመግባት ብዙ ድጋፍ እንደሚያገኝ ገልጸው ይህን ያህል ሰዎች በተሽከርካሪ ጭኖ ለመውሰድ የጸጥታው ክፍል እጁ አለበት ብለዋል። በቅርቡ ቦኮ ሐራም ደጋፊዎቹን ከልዩ ልዩ እስር ቤት ከተፈቱ ሴቶቹን ለቃለሁ ብሏል። በሌላ በኩል ደግሞ በቅርቡ የፈረንሳይ መንግስት ከድርጅቱ ጋር ተደራድራ በ3 ሚሊዮን ዶላር የተጠለፉ ዜጎቿን አስፈትታለች የሚለው ዜና ይፋ ከሆነ በኋላ ፈረንሳይ ጉዳዩን አላውቅም ብላ አስተባብላለች። ስለ ድርጅቱ አንዳንድ ምስጢራዊ የሆኑ ጉዳዮችን በመውጣት ላይ ናቸው። የሳምንቱ ዜናዎች በዚህ ይጠቃለላሉ። Thank you.
የትግሬ ወያኔ አገዛዝ የዘረጋው የሙስና ዝቅጠት የኢትዮጵያን ህልውና ተፈታታኝ አድርጎታል። ህወሓቶች ወያኔዎች አገር አውዳሚ ዓላማ ይዘው ተነስተው ነበር የሚለውን የሩቁን ዘመን ሐቅ ለመግለጽ ቀርቶ አሁን ዛሬ ቅርቡን የትግሬ ወያኔ አገዛዝ ተብሎ ከተሰየመበት ጊዜ አንስቶ በመፈጸም ላይ ያለው በደልና ግፍ፣ በመሬት ላይ ያለውን ሐቅ በአገር ውስጥም ሆነ በውጭም ዓለም ለማስረዳት በየጊዜው ኃላፊነቱ እየከበደ የመጣው ለምን እንደሆነ የምንረዳው ወገኖች በአንድ ሐሳብ ዙሪያ እንስማማለን። ዛሬም ከ23 ዓመታት በኋላ የኢትዮጵያ ሕዝብ የዲሞክራሲ የእኩልነት የነጻነት የሕግ የበላይነት አርማ በመያዝ ለሚታገሉትና ለሚዋደቁት ለሚሰውት አጋር ሆነን በአንድ የተባበረ የኢትዮጵያዊነት መንፈስ ስር በመሆን በደሉን በአንድ ድምፅ ለማስተጋባት አለመቻላችን ነው። ለኢትዮጵያዊነት ብሔራዊ ስሜት፣ ለአገርና ለሕዝብ ፍቅር መቆርቆር፣ ለአገር ዳር ድንበርና ለሉዓላዊነት ያለብንን ታሪካዊ ኃላፊነትና ግዴታ በሕልውናችን ላይ ተፈታታኝ ባደረጉት ዙሪያ ንቁ ተሳትፎ ማድረግ አለመቻሉ ያስከተለው ጣጣ እንደሆነ ሰፊ ግንዛቤ አለን። የትግሬ ወያኔ የከፋፍለህ ግዛ የፈጠራቸው ባንዳዎች ለእርስ በርስ ፍጥጫና ብሔራዊ አህጉራዊ አንድነት ዙሪያ ሙግት አካሄጆች ሆነው እንዲሰሩ በመደረጋቸውም ጭምር ለመሆኑ አለ የማይባል ሐቅ ነው። ከሁሉ በላይ ግን የወያኔ ዘመን የሌብነትና የክህደት የመስሎ ማደሩ ክብር የለሽ መሆኑ የማንነት ባዶነቱ ውስብስብ ዓለም አቀፋዊ አድማና የመሰሪ ሥራ ድምር ውጤት የሚያስተናግደው ትውልድ እየተበራከተ መጥቶ ወያኔያዊ ስነ ልቦናን እየተላመደ መምጣቱ ነው። በኢትዮጵያ ሰዎች አንዱ ካንዱ የሚያድርጓቸው ግንኙነቶች ክብርን በጥቅም መለወጥ፣ ሕይወታዊና አእምሮአዊ ተግባር ሁሉ ለጥቅም ተሸናፊ ከመሆን ጋር በመተሳሰሩ ኢትዮጵያዊነቱ ውስብስብ ችግሮች ውስጥ ገብቷል። በመሆኑም በደሏንና ውድቀቷን በአንድ ልሳን ማቅረብ አልቻልንም። ጎሰኞችና የሙስና ባለጸጎች እጅ ለእጅ ተያይዘው እንደሚሰሩ በአስረጅነት ኢትዮጵያ አገራችን ለናሙና የምትጠቀስ ብቸኛ ምሳሌ አገር ነች። ኢትዮጵያ ቅንነት በሌላቸው ጠባብ ብሔርተኞች ሲሞግቷት፣ ገድሏን ለማፍረስ ጥድፊያ ሲደረግ፣ ብሔራዊ ታማኝነት ያጣውና ልዩነትን መለያ ያደረገው ትውልድ በዝርፊያና የአገር ሀብት ማውደም ሥራ ላይ ለመሰማራት አመችቶታል። ላለፉት 23 ዓመታት ያህል የትግሬ ወያኔ ከፋፍለህ ግዛ ፖሊሲ አገዛዝ ሳይታክተው የለፋው ከክህደት ማኅፀን የተፈጠሩትን አፈላልጎ በሙስናው ውስጥ እንዲዘፈቁና ሙሉ በሙሉ ከወያኔ ጋር ተጠቃሚም ጠፊም እንዲሆኑ ለማድረግ ነበር። እነዚህ የኢትዮጵያን ገድል ለማፈራረስ የተመለመሉ ባለሀብቶች የትግሬ ወያኔ ዝርፊያ ኢኮኖሚ መወጣጫ መሰላል በመሆን ኅብረተሰቡ መዳኛ በማያገኝለት የሙስና መቅሰፍት ውስጥ ተዘፍቆ አገልግሎታቸውን ያበረክታሉ። በአንድ ወገኑ የኢትዮጵያን ገድል ለማፍረስ የተሰጣቸው ወያኔ ልማታዊ መንግሥት የሚለውን ተራ ውሸት በማስተጋባት፣ በሌላው ወገኑ ደግሞ ኢትዮጵያ ለብዙ ሚሊዮን ሕዝብ ሰቆቃ እየሆነ የመጣውን የትግሬ ወያኔ አገዛዝ የረቀቀ ዘረፋና ኢትዮጵያ ጠፍታ ትግራይን የማልማት ህልም እንዲከናወን ዓለም አቀፍ ሽፋን ይሰጣሉ። ኢትዮጵያ ከሩቅም ሆነ ከቅርብ የሚነሱባት ጠላቶች የሏትም። ኢኮኖሚያዊና ማኅበራዊ ኑሮ ፍትሕ ማጣትና የዜጎቿ መረገጥ በፖለቲካ ማኅበራዊና ባህላዊ ተቋማት መራከስና ለትውልድ ቀውስ ዋና ተጠያቂዎቹ ዋነኛ ጠላቶች አገር በቀሎቹ ናቸው። በመሆኑም ኢኮኖሚያችን ወደመ፣ የአገር ሀብት እየተዘረፈ ወደ አንድ አካባቢ ብቻ እንዲውል ተደረገ፣ የትምህርትና የሙያ ተቋማት በተዛባ ሁኔታ የአንድ ነገድ መጠናከሪያ ተደረገ የሚለውን አህጉራዊ በደሎችን ስንገልጽ፣ አቤቱታዎቻችንን ስናሰማ በቀጥታ የሚወስድን የትግራይ ወያኔ አገዛዝ ባሕሪ ወደ ሆነው ወደ ሙስናው ነው። የሙስና መገለጫዎች የተለያዩ ናቸው። በአገራችን ሙስና ነገሰ ስንል ፈጦና ገጦ ያለው ሐቅ የአንድ ነገድ አገዛዝ በበላይነት ለመቆየት ሲል ሕልውናውን ለማረጋገጥ በሚደረግ መሠሪ ሥራ ከፋፍሎ ለማጥቃት፣ በልጽቆ ለመግዛት የኛ አይደለም ያሉትን አደህይተው ያነሰና የተንኳሰሰ ፍጡር አድርገው በለማኝነት ለማኖር፣ የስለላና የመጨቆኛ አውታር የሆነው የጸጥታው ክፍልና የአጋዚያን ጦር ቶሎ ብሎ ጥቃት ለማድረስ በሚያስችል ሁኔታ የአገሪቷን ጥሩ ሀብት መመዝበር ያገዛዙ የሙስና ጥልቀት ገላጭ ነው። የትግሬ ወያኔ አገዛዝ የሙስና ብልሃትና ዘዴ ጠበብተኛ ነው። የዓለም አቀፍ የሙስና ጥናት ተቋም የሚገልጸውም ሰንጠረዥ ሳይሆን በአገራችን ኢትዮጵያ የሚታየውና የሚዳሰሰው ከልክ ያለፈ የሙስና መንሰራፋት እንዳልና ትውልድ በሚጎዳ ሁኔታ እየተፈጸመብን እንደሆነ ብዙ መረጃዎች አሉ። አገዛዙ ባንድ ዘር ላይ ያረፈ ሀብት ለማካበት በሚያደርገው ሽሚያ ዙሪያ አብረው ከጥቅሙ ለመጋራት ወዳደሮችን ምግባር ብልሾች የሚያሳዩት ጉጉት በአገሪቷ ውስጥ የሙስና ተውሳክ በሽታ በህብረተሰቡ ላይ የሚራባ በሽታ ሆኗል። የትግሬው የናግዛዝ ለነገዱ ምቾት ለማደል ስልጣን በዋነኛነት ቁልፍ መሆኑን የተረዳ በመሆኑ በማንኛውም በአግራችን የመንግስት ምስረታ ታሪክ ውስጥ ስራ ላይ ማዋል ቀርቶ ሊታሰብ የማይችል ስልጣን ከኢኮኖሚ ዝርፊያ ጋር አጣምሮ ይዟል። ከበጀት ድልድል አንስቶ እስከ ባንክ ብድር የንግድና ኢንዱስትሪ ዘረፋ በማመቻቸት የፈላጭ ቆራጭ አገዛዝ በሁሉም መስክ እንዲሰፍን ዘላቂ ዓላማው አድርጎ የያዘ የአንደኛው ክፍለ ዘመን መቅሰፍት ለመሆኑ ብዙ ጥናቶች ቀርበዋል። ከአገሪቷ ህዝብ 90% ያህል የሀብት ባለቤትነት የለውም። የመሬት ባለቤትነት የሚፈቀደው ስልጣኑ በባለቤትነት ለያዘው ነገድ ብቻ ነው። የቀረው ህዝብ የትግሬዎች ጭሰኛ ገባሪ ነው። ይህ 90% ህዝብ የሚያስተዳድረው አንድም በኃይል ወይንም በሙስና ነው። በትናንሽ ፍርፋሪ ካድሬዎች በመመልመል የሙስና ኢኮኖሚ ዘረፋ ውስጥ እንዲገቡ ጥቂቶችን በመመልመል ወጣቱን በጥቅማ ጥቅም በመያዝ የሰራተኛ ደሞዝ እድገትም ሆነ የሥራ መደብ መሻሻል ዝውውር ባገዛዙ መጥፎ ምግባር ስር መሰለፍ እንደሆነ ብዙ ተብሏል። የቀረነው ስለ ሐውልት ስናወራ አዲስ ትግል ለመጀመር ድርጅት ስናዳቅል የትግሬው ያኔ አገዛዝ ግን የሙስና ስልጡን ይለዋውጣል። ከሰሞኑ ኢትዮጵያ አላንዳች ልጓም እየጋለበ ለነገዱ ጥሰኛ ባደረጋት አግራችን ውስጥ ያለው አገዛዝ ስለሚፈጽመው ብሔራዊ መጎዳታችን አስመልክቶ ሙስና በከፍተኛ ደረጃ ትግራይ ትግረኛን አበልጽጎ የቀረነውን ለድህነት እየዳረገን እንደሆነ የሚያስረዳ ክስ በትግራይ ያኔ አገዛዝ ላይ ተሰንዝሯል። ክሱን ለሬዲዮኑ መልእክታ እርስ ያደረግነው አለምክንያት አይደለም። ክሱን የሰነዘረው በሙስና የነቀዘው ህዋት የሾመው የጸረ ሙስና ኮሚሽን ነው። የአገር ንብረት ወድሟል የሚለውን ግምገማ እንደሚጋራ ምርመራው አብስሯል። በኢትዮጵያ ፍትሐዊ የሀብት ድልድል የለም። ከዜጎች የሚነጠቁ የከተማ ቦታዎች ለካድሬዎች ታማኝነትና አገልጋይነት ታዛዥነት ላላቸው በገጸ በረከትነት ይተላለፋል። የባንክ ብድሮች ለህዋት አባላት ይለገሳል። በልማት ስም የሚገኘው እርዳታ ለአንድ ክልል ይፈሳል። የአገሪቷ በጀት ከፍተኛውን ድርሻ የያዘው ለአገዛዙ የሥልጣን መሠረት ለሆነው ክልል ይመደባል። ይህን የሚያጸድቅ የሚመራ የሚያስተዳድር ተቋም ተዘርግቷል። ሙስና ከሥልጣን መባለግ ጋር በአገራችን ኢትዮጵያ ከተተከለብን 23 ዓመቶችን አስቆጥሯል። ዛሬ በዝርፊያ ጠግቦ በሙስና ባልጎ አምባገነንነቱ ከሚገባው በላይ ያበጠው የትግሬ ወያኔ አገዛዝ ሙስናን ልዳኝ ይፈልጋለሁ በሚል ፌዝ ሲያሰማ ሰንብቷል። የዚህን ውስጥ ባዶ የሆነ ፕሮፓጋንዳ በሚገባ ተጋልጧል። ወያኔ በኢትዮጵያ የዘርጋው ኢኮኖሚ የሀብትና የንብረት ባህሪና እድገት በተጽዕኖ ስር በማዋል ሰዎች ከምርትና ከንብረት ጋር ያላቸውን ግንኙነት በሰጭና በነሺ በትዕዛዝ የሚተዳደር አድርጎ ሀብት ማን እንደሚይዝና ከነማን እንደሚነጠቅ በሕግ አልበኝነት ባህሪ የሚተዳደር ማንኛውንም ማቴሪያል ወይም ቁሳቁስ የሰውን ፍላጎት የሥራና የትምህርት ዕድል በታማኝነት ለሚታዩ እንደ ቅምሻ እየታደለ ተላላኪዎችን ለመመልመል ሙስናው ተመቻችቷል። በዋነኛነት አገሪቷን እየጋለባት ያለው ህወሓት ፈርተውና ተሸማቀው ያጀጉት ድርና ማገር በመሆን የሚያገለግሉት ብአዴን ኦህዴድና አስከትሎ ገና በጮርቃነቱ ለትግራይ ህዝብ ነጻነት ብሎ ለተነሳበት ህልሙ የቀረጸው እይታ በሙስናና በስልጣን መባለግ በሚፈጽመው ወንጀል ላይ ተንደርድሮ ታላቋን ትግራይ መመስረት መሆኑን ለሁላችም ግልጽ ነው። ይህን ጠባብ ቡድን መቆርጠም አቅቶን በሚሰራቸው ወንጀሎቹ እንደ ቆሎ ደጋግመን ብናሸውም ከዓላማው አላፈገፈገም። ወያኔ የጸረ ኢትዮጵያዊነት አስተሳሰብ ከልኩ በላይ ተውሳኩን ተሸካሚ በመሆኑ ኢትዮጵያዊነትን በእጅጉ እንደሚጠላ ላለፉት 23 ዓመቶች በግልጽ ያየነው ነው። የወያኔ ተልእኮ ወለል ያለውንና በስውርና በግልጽ የሚካሄደውን የምንረዳ ወገኖች የአንድ ነገድ የበላይነት ጦስ ምን ያህል የመሥዋዕትነት አፋፍ ላይ እንዳደረሰን እንረዳለን። በዘመነ የትግሬ ወያኔ አገዛዝ የሰፈነው ቅራኔ ባለብዙ መዘዝ ነው። በአገሪቷ ውስጥ የሰፈነው ሙስና ዘግናኝ መቅሰፍት ነው። ሙስና ሌብነትም ዝርፊያም ምግባረ ብልሹነት ይሁያን ያገዛዝ ገላጮች ናቸው። ሙስና በስልጣን መባለግ ከዲሞክራሲ ጭቆና ከነጻነት መጋፋት ራቆቱን የወጣ የዘረኝነት በሽታ ነው። ያገር ሀብት ዘረፋም ሌብነትም እንደዚሁ ሰብአዊ ልዩነት የማይገታው እርቃኑን የወጣ የባዕዳን ተግባር ነው። ወያኔያዊው መርገም ባግራችን ገንኗል። ይህን ግፍ ሁላችንንም ለትግል አነቃቅቶ ለኢትዮጵያ ሕዝብ ፎይታ የሚሰጥ ሥርዓት ለማምጣት እንድንችል የትግል ራዕያችንን ማስተካከል ይኖርብናል እንላለን። ድል ለኢትዮጵያ ሕዝብ።
ሴት ልጆችና ስለ ወጣት ሴቶች ምን ያስባሉ?
ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ።
አምናለሁ።
አድማጮቻችን ሳምንታዊ ፕሮግራማችንን ለማጠናቀቅ ጥቂት ደቂቃዎች ቀርተውናል። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ በዚሁ እንሰናበታችኋለን። ደለ ኢትዮጵያ ህዝብ
Chia đam mê đam mê, chia đam mê đam mê, chia đam mê đam mê, chia đam mê đam mê. Cheer, 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 c